የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። የረቡዕ ምሽት መጋቢት 1 2013 ዓመተ ምህረት የጋቢና ቪኦኤ ዝግጅታችን ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ዛሬም ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። በቅድሚያ ጥቂቶቹን እናሰማችሁ።
እንግዲህ የታሰሩትንም ፍርድ ቤት ሲለቃቸው ዝም ብሎ የፖሊስ አብረ ማብቀን ይሄ ማስረጃ ያለበት ጉዳይ ነው።
ስድስተኛው ሀገራዊ ምርጫ ከመካሄዱ በፊት የፖለቲካ ውይይትና ሀገራዊ መግባባት ያስፈልጋል ሲል የኦሮሞ ነጻነት ግንባር አስታውቋል። ይህን የሚመለከት ዘገባ ይኖረናል። አሜሪካ ለኮቪድ-19 የኢኮኖሚ ድጎማ ለማድረግ እያሳለፈች ያለችውን ረቂቅ ሕግ የሚመለከቱ ዘገባዎችም ይኖሩናል። ሰላም ጤና ይስጥልኝ፣ እንደምን አምሽታችኋል? ምሽቱን ከኛ ጋር ካሳለፋችሁ ሌሎች አጠር ያሉ የዓለም ዜናዎችና ልዩ ልዩ ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ሙዚቃዎችን ጋብዛችኋለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎችን ሰማለን። ኤደን ገረመው።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሻችኋል። ከቱኒዚያ በሁለት ጀልባዎች ተሳፍረው ሜዲትራኒያን ባህርን ለማቋረጥ ከሞከሩ ስደተኞች መካከል ጀልባዎቹ ሰጥመው ቢያንስ 39ኙ መሞታቸው ተዘገበ። ባህሩን አቋርጠው ጣሊያን ላምፔዱሳ ደሴት ለመድረስ ከተሳፈሩት መካከል 165ቱ ስደተኞች የቱኒዚያ የጠረፍ ጥበቃ ኃይሎች ደርሰው እንዳወጧቸው የሀገሪቱ የመከላከያ ሚኒስቴር አስታውቋል። በሌላ ዜና የዓለም ሀገሮች በኮቪድ-19 ሳቢያ ከደረሰባቸው ጉዳት ቀስ በቀስ ያገገሙ በመሆናቸው በዚህ የአውሮፓውያን 2021 ዓ.ም የዓለም ኢኮኖሚ ጠቀም ያለ እድገት ያሳያል ሲል የአውሮፓ ትብብርና ልማት ድርጅት ተነበየ። ጽህፈት ቤቱ ፓሪስ የሆነው ድርጅቱ ዛሬ ባወጣው መግለጫ የዓለም ኢኮኖሚ ቀደም ብሎ በታህሳስ ወር ላይ እንደተተነበየው በ4.2% ሳይሆን በ5.6% እንደሚያድግ አስታውቋል። ለዚህ የተሻሻለ ትንበያ መሰረት ያደረገውም በዓለም ዙሪያ የኮቪድ-19 ክትባት እየተሰጠ መሆኑና በዩናይትድ ስቴትስ የቀረበውን የ1.9 ትሪሊየን ዶላር የኮቪድ-19 ማገገሚያ ድጋፍ ወጪ መሆኑን አስታውቋል። የዩናይትድ ስቴትሱ የኮቪድ-19 ማገገሚያ እቅድ የዓለም ኢኮኖሚን በ1% ከፍ ያደርገዋል ሲልም ጠቁሟል። ሆኖም የኮቪድ ክትባት ሂደት የተፋጠነ አለመሆኑና አዳዲስ የቫይረስ ዝርያዎች ብቅ ማለታቸው በኢኮኖሚዎች ማንሰራራት ላይ ከበድ ያለ አደጋ መደቀናቸው እንደማይቀር ድርጅቱ ሳያስጠነቅቅ አላለፈም። የጃፓን መንግስት ወጪውን የቶኪዮ የበጋ ኦሎምፒክስና የአካል ጉዳተኞች ፓራ ኦሎምፒክስ ውድድርን ለመመልከት የሚፈልጉ የውጭ ሀገር ሰዎች ወደ ሀገሪቱ እንዲገቡ ፈቃድ ላለመስጠት መወሰኑን የሀገሪቱ ኪዮዶ የዜና አውታር ዘገበ። ስማቸው ያልተገለጸው ባለስልጣንን ጠቅሶ ኪዮዶ ባወጣው ዘገባ የኮቪድ-19 ጉዳይ ህዝቡን እያሳሰበ በመሆኑና በብዙ ሀገራቶች አዲስ አይነት የኮሮና ቫይረስ ዝርያዎች እየተከሰቱ በመሆናቸው የውጭ ሀገር ተጓዦችን ለመከልከል ውሳኔ ላይ ተደርሷል ብሏል። አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው።
ኤደንን ለዜናው አመሰግናለሁ። አድማጮች እየሰማችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምጽ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምጽ ራዲዮ ሞገድ መገናኛዎች በተጨማሪ በበይነ መረብ ገጻችን ላይ መስማት ትችላላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አማሃሪክ ወይም በስልክ ቁጥራችን +1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅታችን እንለፍ። ስድስተኛው ሀገራዊ ምርጫ ከመካሄዱ በፊት የፖለቲካ ውይይትና ሀገራዊ መግባባት ያስፈልጋል ሲል የኦሮሞ ነጻነት ግንባር አስታወቀ። ሀገር በመምራት ላይ ያለው ፓርቲ የፖለቲካ ምህዳሩን አጥብቦ ምርጫ ለማካሄድ በመዘጋጀቱ በምርጫው ለመሳተፍ እንቅፋት ፈጥሮብኛል ሲል ገልጿል። መንግስት በበኩሉ ኦነግ እያቀረበ ያለው ክስ መንግስትን የሚመለከት ሳይሆን የገዛ ፓርቲው የውስጥ ችግር ነው ሲል ምላሽ ሰጥቷል። ዝርዝሩን የተከታተለችው ፀሐይ ዳምጠው ናት፣ ቀጥሎ ይቀርባል።
የፊታችን ግንቦት በሚካሄደው ሀገራዊ ምርጫ ላይ ለመሳተፍ እንዳልችል ችግሮች ገጥሞኛል ሲል የኦሮሞ ነጻነት ግንባር ኦነግ አመለከተ። የኦነግ ሊቀመንበር አቶ ዳውድ ኢብሳ ለአሜሪካ ድምጽ በሰጡት አስተያየት ምርጫ ሂደት ሆኖ ሳለ ለምርጫ አስፈላጊውን ዝግጅት እንዳናደርግ ግን መንግስት ጫና አድርጎብናል ብለዋል።
ምርጫ ማለት እንዲሁ ተነስቶ የምርጫ ካርዶች ሳጥን ውስጥ መክተት አይደለም። ሂደት አለው። ይህ ሂደት ለሁሉም እኩል ክፍትና ነጻና ዲሞክራሲያዊ የሆነ እንቅስቃሴ መኖር አለበት። ይህን በዚህ ሂደት ውስጥ እኩል ዝግጅት መኖር አለበት። እነዚህ ዝግጅቶችና እንትኖች በሙሉ በእኛ ላይ በመንግስት መዋቅሮች ተዘግተውብናል። በሀጫሉ ግድያ ተሳቦ ትልቅ ዘመቻ ኦሮሚያ ውስጥ ተደርጎ በየቦታው አባሎቻችንና የአመራር አባሎች በብዛት ታሰ። እነዚህ የታሰሩትንም ፍርድ ቤት ሲለቃቸው ዝም ብሎ የፖሊስ ጣቢያ ማብቀር፣ ይሄ ማስረጃ ያለበት ጉዳይ ነው። አብዲ ረጋሳ የድርጅቱ የስራ አስፈጻሚ ኮሚቴ አባል ከአመት በፊት ነው የታሰረው። 4-5 ጊዜ ፍርድ ቤት ለቀቀው። አሁን በሰበቡ ነው እዛ እስር ቤት እንዲቆይ ተደርጎ ያለው። ሚካኤል ቦረር እንደዚሁም የድርጅት ስራ አስፈጻሚ አካል ነው። እሱ ፖሊስ ነጻ ለቆት እዚህ በፖሊስ ጣቢያ ታጉሮ ያለ ነው። እሱም ወደ 6ኛ ወር 7ኛ ወር ውስጥ ነው ያለው። ከነሳ አያና የማዕከላዊ ኮሚቴ አባል ነው። ከእሱ ጋር እንደዚሁ ፍርድ ቤት ለቆት እዛ ያለ ነው። በመቺስ ቶለሳ የሚባል በደሌ ያለ ማዕከላዊ ኮሚቴ አባል ነው። 6 ወር በላይ ነው እዛ ፖሊስ ጣቢያ ያለው። እስካሁን ድረስ ፍርድ ቤት አልቀረበም። እንደዚህ አይነት ቁጥሮች ብዙ ናቸው። እነዚህም በሙሉ እየተከታትለን ለመንግስት አቤቱታ ቀርቧል፣ ግን ምንም ሊሻሻል አልቻለም።
አቶ ዳውድ አክለው በአዲስ አበባ ከተማ ጉልሌ ክፍለ ከተማ የሚገኘው ጽህፈት ቤታቸውን ጨምሮ በመላው ኦሮሚያ ያሉ የኦነግ ጽህፈት ቤቶች ተዘግቷል ሲሉ ገልጿል።
የተዘጉ ጽህፈት ቤቶች በሙሉ ነው ማለት ይቻላል። አንደኛ እዚህ ዋነኛው ጽህፈት ቤታችን እኔ በፖሊስ ኃይል ተገድጄ የወጣሁበት እና ፖሊስ እስካሁን ድረስ በር ላይ ቆሞ በር ላይ ዋዲያ ተክሎ የሚጠብቀው ጽህፈት ቤቱን የኛ አባሎች እንዳይገቡበት፣ ይሄ በምርጫ ቦርድም ዘንድ በማመልከቻው በተደጋጋሚ የተገባበት ነው። ምርጫ ቦርድ በኩል በመንግስት የሚያውቀው ነው። እስካሁን ድረስ ከፍት ብሎ ካለ ቢሮ ነው ያለ ነው ማለት ነው። በዋነኛው ቢሮ አችል
በብልጽግና ፓርቲ የፖለቲካ ፓርቲዎችና ሲቪክ ማህበራት ጉዳዮች ኃላፊ ዶክተር አለሙ ስሜ የታሰሩ የኦነግ አመራሮችና ተዘግቷል የተባሉት የኦነግ ጽህፈት ቤቶችን አስመልክቶ ለቀረበላቸው ጥያቄዎች ተከታዩን መልስ ሰጥቷል።
ቤቱን ራሳቸው ተካሰው ነው። 2 ቦታ ነው 3 ቦታ ተሰነጣጥቀዋል። እና ከእነዚህ ከስንጥቆቹ አንድ ሄዶ ለፖሊስ አመለከተ፣ ቢሮ ይከበርልን፣ ከስልጣን ያቆምነው ቡድን ምናምን። አንዱ ከስልጣን ተጋግደዋል። እነዚህ የተከፋፈሉ ቡድኖች አንዱ አንዱን ከስልጣን አግደዋል። የትኛቸው ሄዶ ፖሊስ ጋር እንዳመለክቱ ፖሊስ ይጠየቅ። አመልክተው ነው ፖሊስ በማመልከቻው መሰረት ነው ቢሮው ንብረት እንዳይጠፋ ፋይል እንዳይሰረቅ በቁጥጥር ስር ያዋለው። ይሄ ነው ያለው። በእነሱ ክስ መሰረት ነው። ማንም ገዢ ፓርቲ ወይ ሌላ አካል አልሄደም። ይህንን ያወቁት እኔ ራሴ ምርጫ ቦርድ ይሄ ጥያቄ ቀርቦ ምርጫ ቦርድ ሰብሳቢያ ክብርት ወይዘሮ ብርቱካን ሚደቅሳ በሰጠችው መልስ ነው። ይህን ራሴ ያወቁት። ይሄ ነው የቢሮ ጉዳይ በተመለከተ የስራ አስፈጻሚ ይታሰር፣ ምን ይታሰር፣ ምን ይታሰር፣ ወንጀለኛ ወይ ደግሞ በወንጀል የተጠረጠረ ሁሉ ይጠየቃል። በህግ ነው እስከማውቀው ድረስ ያለ ጥፋት የተጠየቀ ካለ ይሄን ማረጋገጥ ይቻላል። እኔ አሁን ዝርዝር ውስጥ ገብቼ የኔ ስራ ስላልሆነ የኔ ስራ ፖሊስነት ስላልሆነ የኔ ስራ አቃቢ ህግነት ስላልሆነ አሁን ስማቸውን የቀራሻቸው አላውቃቸውምም፣ በአካልም አላውቃቸው፣ የታሰሩበትን ጉዳይም አላውቅም። ይሄ ፖሊስ ነው የሚያውቅ። የማይሆን መላመት ፍርድ ቤት ለቆ ፖሊስ አስር የሚባለው በሬ የወለደ ውሸት ነው የሚሆን። ምክንያቱም ስልጣኑ ፍርድ ቤት ነው ያለው። ፍርድ ቤት የወሰነው ውሳኔ ስራ ላይ ማዋል ሲያቅተው ስራ ላይ ያላዋለውን አካል የመጠየቅ ከማሰር የመጠየቅ ስልጣን አለ። ይሄ ባለበት ሁኔታ እከሌ ፈቶ እከሌ አለቀቀም የሚለው ማለት ውሸት ነው።
ኃላፊው አክሎ የኦነግ ችግር የመንግስት ሳይሆን የፓርቲው የራሱ የውስጥ ችግር ነው ብለዋል።
በእኛ እምነት የኦነግ ዋናው ችግር የውስጥ ችግሩ ነው። እንደሚታወቀው ሆነ ለሁለት ተከፍሎ የተተረማመሰ ነው ያለው እየተካሰሰ ነው ያለው። አንዱ ዋናው ችግር ይሄ ውስጥ ችግር ነው። ይሄ ውስጥ ችግሩን ሳይፈታ ምናልባት ይሄንን መፍታት ስላልቻለና የውስጥ ችግሩን ለመፍታት ጋደኛ ስላልሆነ እና አጣጫ ለማስቀየር ይመስለኛል የመንግስትና የገዢው ፓርቲው ስም የሚያነሱት እንጂ ለራሱ ውስጡ እየተተራመሰ ነው ያለው።
የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ በበኩላቸው መንግስት ከምርጫ በፊት ማስቀደም አለበት ያሉትን ጉዳይ አንስቷል።
አንደኛ የፖለቲካ እስረኞች ሁሉንም መፍታት፣ ካላንዳጅ አድሎ፣ ካላንዳጅ ቅድመ ሁኔታ፣ እንደዚሁም ደግሞ ቢሮዎችን መክፈት ሁሉም ካላንዳጅ አድሎ፣ ሌላ የእንቅስቃሴዎችን ነፃ ማድረግ፣ ግጭቶች ብዙ ቦታ ጦርነቶች ስላሉ እነዚህ ግጭቶችና ጦርነቶች እንዲቆሙ ውሳኔ ላይ ደርሶ በድርድር መኖር፣ በዚህ ድርድር የፖለቲካ ውይይት አድርጎ ለፖለቲካ ችግሮች ፖለቲካ መፍትሄ ማድረግ፣ ይሄ ሁሉን አቀፍ የሆነ የፖለቲካ ውይይት ማለት ነው። በዚህ ፖለቲካ ውይይት የፖለቲካ መፍትሄ ላይ መድረስ፣ ካለበለዚያ ምርጫ ብቻው ተደጋግሞ ምርጫ ማለት መፍትሄ አምጥቷል ሴ አመጣ በአሁኑ አካሄድ፣ ምክንያቱም ችሎታውና ስምምነት ስለሌለ ነው መፍትሄያችን።
በጣት የሚቆጠሩ ወራት የቀሩት ብሔራዊ ምርጫን አስመልክቶ ውዝግቡ ቀጥሏል። በቅርበት እየተከታተልን እንዘግባለን። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይን ለዘገባው እናመሰግናለን። አሁንም እያዳመጣችሁት ያላችሁት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። በደቡብ ክልል አማሮ ወረዳ ዳኖ ቡልቶ ቀበሌ ከምዕራብ ጉጂ ጋር ለእርቅ ተቀምጠው በነበሩ በሃይማኖት አባቶችና በዳኖ ቡልቶ አርሶ አደሮች ላይ በተከፈተ ተኩስ የአማሮ ወረዳ አስተዳዳሪውን ጨምሮ 6 ሰዎች ሲገደሉ 4 ሲቪሎች መቁሰላቸውን የወረዳው ሰላምና ጸጥታ አስተዳደር አስታወቀ። ጥቃቱን ኢሰብአዊ በሆነ መንገድ የፈጸሙት እንደተባለው በቀጠናው አለ የተባለው ሸኔ ኦነግ ሳይሆን የምዕራብ ጉጂ ዞን ገላና ወረዳ ታጣቂዎች መሆኑንም ገልጸዋል። የሐዋሳ ዘጋቢያችን ዮናታን ዘብዲዮስ ወደ ስፍራው ተጉዞ ተከታዩን አጠናክሯል።
የአማሮ ወረዳ ምክትል አስተዳዳሪ አቶ አስታረቀኝ አንደባ ጥቃቱ የተፈጸመው ከኛ ጋር ስብሰባ ውስጥ ተቀምጠው ነበር ባሏቸው በገላና ወረዳ አመራሮች መርነት መሆኑን ተናግሯል።
ሆን ብለው አቅደው አልመው ተቀናጅተው ነው የገደሉት። ይህንን ወረዳ የሚመራ መንግስት ይዞ የገባው ኃይል ነው። ኢራን ጉጂ ምዕራብ ጉጂ ዞን የገላና ወረዳ የጀኖን የጠረ ቀበሌ አመራር ምክትሉ ነው ትኩስ የጀመረው መጀመሪያ ላይ። እዚህ በዚህ ደረጃ መጠየቅ መቻል አለበት። የኦሮሚያ መንግስት ይህንን የሚመራ አካላት መጠየቅ መቻል አለበት። ያስገደሉ እጅ መቅረብ መቻል አለበት ነው በእኛ በኩል ያለው። ለእርቅ ሰላም ወዳዱ ህዝብ በሄደበት ቦታ ላይ አንድም በእነሱ በኩል ባልሞተበት ተለይተው እክለ እክለ በሚል ስያሜ ተሰጥቶ በእነሱ አመራር ስም ተጠርቶ ተነስቶ ባሉበት ነው የተመቱት።
የእርቁ ስነ ስርዓት የተካሄደ የነበረው በገላና ወረዳ ጀርሚና መጠረ ቀበሌዎች እንዲሁም በአማሮ ወረዳ ዳኖ ቡልቶ ቀበሌ አዋሳኝ አካባቢዎች ሲሆን በዚህ መሀል ነበር ሳይታሰብ የተኩስ ሩምታ የተከፈተብን ብለዋል። ህዝቡ በስጋት እየኖረ መሆኑ የተናገሩት አቶ አስታረቀኝ አንደባ ለአምስት ዓመታት የዘለቀው ይህ ችግር ከኦሮሚያና ከደቡብ ክልል መንግስታት አቅም በላይ በመሆኑ የፌዴራል መንግስት ጣልቃ ገብቶ ህዝቡን ከዚህ ስቃይ እንዲያወጣ ሲል ጥያቄ አቅርበዋል።
በወረዳም ተሞክሯል፣ በክልልም በዙ ደረጃ ክልልም ገብቶ ሁለቱ ክልል መስራት አለበት የሚል ጥያቄ ከዚህ በፊትም ነበር። እኛ እንደ ወረዳ ለሰላም የነበረን ኮሚትመንት ቀላል አይደለም። ከአመራሩ ጋር እየተሰራ ነበረ፣ መስራት የምንችለውን ያህል እየተሰራ ነበረ። አሁን ባለው ሁኔታ ግን ህይወት እያጣን ያለ ነው። ከፍተኛ ጭፍጨፋ ነው የተደረገበት። ፌደራል መንግስት ይህንን ቀጠና ሰላም ከማምጣት አኳያ ኃላፊነት መውሰድ መቻል አለበት የሚል እንደ ወረዳ መንግስት የተነጋገርን ለሚመለከተው አካል መረጃ እየሰጠን ያለ ነው። ፌደራል መንግስት ግን ይህንን ጣልቃ ገብቶ በራሱ ኃይል እዚህ አካባቢ ላይ ያለውን ሰላም ለማምጣት መስራት መቻል አለበት የሚል መነሻ አለን።
የወረዳው የሰላምና የጸጥታ ጽህፈት ቤት ኃላፊ አቶ ኤልያስ ልማ እንዳሉት ከፍተኛና ኢሰብአዊ ጥቃት ተፈጽሟል።
የእኛ ፖሊስ ጥበቃ ላይ ነው ያለው፣ ሚሊሻም ፖሊስም ከተተናል። በኦሮሚያ በኩልም በርካታ ሴቶች፣ ህጻናት፣ ሽማግሌዎች በአሮ በኩልም ከጎልበና ከዳሎ እንደዚህ ሰው ሄደዋል። ስለዚህ ወደ ዋና ፕሮግራም ሲገባ የወረዳ አማሮ ወረዳ አስተዳዳሪ አንድ ቃል ብቻ ነው አንስቶ እስኪ ክርስቲያን ያልሆነ እጅ አለ የለም፣ ክርስቲያን ሆናቸው አለ ሁሉም እጅ አነሳ። ክርስቲያን ሰላም ያላችሁ እርቅ ናችሁ። እናንተ ቀጣይ እንዴት እንደምትሆን ብቻ ልነግሯችሁ እንፈልጋለን። የጋራ ተግባር እርሻ፣ የከብት ጥበቃ፣ አብሮ የመማር አብሮ የመገባየት፣ ይህን ነው የምንነግረው። በዚህ ውስጥ ችግር ፈጣሪ ሰው ለህግ እናቀርባለን ገና ብሎ ሲጀምር ፖሊሱ ተመታ። መዝገን ዳንር የሚባለው ሳጅን ከሀይ እንደተመታ ጥይት ሩምታ ነው የፈሰሰው። ዳኝም ተመታ። ከዛ በርካታ ታዳን ህዝቡ ተበተነ። ሽማግሌዎች አሉ ይህንና ፖሊሶችም ሆነን ህዝቡን የመከላከል ወደ ኋላ የማውጣት ስራ እየሰራን ያለን ያው ከአቅማችን በላይ ሆነው አሁን የወደቁ 6 ሰው ለህልፈተ ህይወት ተዳርጓል። 4 ሰው ቆስሏል። ይህንን ካስተናገድን በኋላ ሰዎች እንደምን ብለን አውጥተን እነዚህ አስክሬን ወደ ኋላ አወጣን።
በሀገር ሽማግሌዎች፣ በሃይማኖት አባቶችና በአርሶ አደሮች ላይ የተፈጸመ ጥቃት በመሆኑ እንዳሳዘናቸውም አስታውቋል። የወረዳው አስተዳዳሪ አቶ ወገኔ ተጎድተው ለህክምና ከገቡበት የወረዳው ሆስፒታል ወጥተው የተሻለ ህክምና ወዳለበት አርባ ምንጭ ከተማ መሄዳቸውም ተገልጿል። የወረዳው የብልጽግና ጽህፈት ቤት ኃላፊና አንድ ፖሊስ እንዲሁም ሌሎች ሲቪሎች መገደላቸውንም ተናግሯል። የተፈጸመው ጥቃት ኢሰብአዊ ነው። በቀጠናው አለ የተባለ ሸኔ ኦነግ ሳይሆን የምዕራብ ጉጂ ዞን ገላና ወረዳ ታጣቂዎች ፈጻሚዎች መሆናቸውንም ተናግሯል።
በምንም አይነት ሁኔታ ሸኔ ሊያስብል የሚችል ነገር አይደለም። ሸኔ ቢሆን ኖሮ የእኛ 6 ሰው ሲሞት የእነሱ ወይ 3 ሰው ወይ 4 ሰው አብሮ ይሞት ነበር። ተቀላቅለን የተቀመጥ ነው። ታርጌት ተለይቶ ነው። በተለይ ብልጽግና ፓርቲ ኃላፊ መጀመሪያ ሲገደል፣ ፖሊስ ሲገደል ታርጌት የተደረገ ነገር ነው። ተንሳሳ የሚባል የጎልብ ታዋቂ አርበኛ አርሶ አደር ነው። አገር አስታራቂ ሽማግሌ ያንን አካባቢ ላይ ለአካል ሰላም ሰጥቶ የሚሰራ ሰው ነው። እሱንም በቃ ተበከሉት። ጥሩ ሰው እንዲሆን አይፈልጉም። ስለዚህ ሸን ለይቶ ያግም ቆሬና ጉጂን።
ስማቸው እንዳይገለጥ የጠየቁን በቦታው የነበሩ የአይን እማኝ የተፈጸመውን ለቪኦኤ ተናግሯል።
እርቅ አለ ተብሎ ህዝብ ተሰብስቦ ባለበት ህዝብ ተሰብስቦ እያለ የእኛ አመራርም የእኛ አርሶ አደርም መሞቱን አይቻለሁ። የተፈጠረው ክስተት አስደንጋጭ ነው። የተቀነባበረ ሴራ ነው። በኦሮሚያ ብልጽግና ፓርቲ አመራሮች አቀነባባሪነት እዛው ቅጽበታዊ ምን እንደተፈጠረ ሳይታወቅ እዛው ከእኛ ጋር ሰላም ህግ አስከባሪ መስሎ ከኛ ጋር የነበረው የኦሮሚያ ሚሊሻ የእኛን አመራርና የእኛን አርሶ አደር መግደሉን ብቻ ነው ያየሁት። መንግስትም ትኩረት ሰጥቶ እየፈታ አይደለም። ከዚህ በፊትም እንደዛው ቆራርጦ እንደገና ጎተራ ውስጥ ከቶ በእሳት የተቃጠለውንም እናቃለን፣ አይተናል እሱንም በፊት። ከዛም በዚህ 4 ዓመታት መንግስትም ትኩረት ሰጥቶ እዛ አካባቢ ያለውን ከመፍታት ወይም ህግ ከማስከበር ይልቅ አሁን የመንግስት ወታደርም የለም አካባቢው ላይ ራሱ ወረዳውም ላይ የለም። ከዚህ የተነሳ ነው ችግሩ የተፈጠረው።
ህዝቡ እንዴት ነው የሚኖረው ኑሮ?
ህዝቡ በስቃይ ነው፣ በስጋት ነው የሚኖረው። በስቃይ ነው፣ በስጋት ላይ ነው ህዝቡ አሁንም ያለው።
በተመሳሳይ ሁኔታም ወደ ማዕከላዊ ገበያ ሲጓጓዝ የነበረ ቡና መንገድ ላይ በገላና ወረዳ አርብቶ አደሮች መዘረፉና ተሽከርካሪው መታገቱን አቶ ኤልያስ አስታውቀዋል። ትናንት ከአማሮ ወረዳ ወደ ገላና ወረዳ ገበያ ሄደው የነበሩ ከ200 በላይ ሴቶች ታግተው ሰንብተው ዛሬ ጠዋት መለቀቃቸውን አስታውሰዋል። ከምዕራብ ጉጂ ዞን በኩል መረጃ ለማግኘት ያደረግነው ጥረት አልተሳካም። በቀጠናው ተመሳሳይ ጥቃት ለተከታታይ 4 ዓመታት ተፈጽሟል ነው የተባለው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። አሁንም እየሰማችሁት ያላችሁት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። የዩናይትድ ስቴትስ የተወካዮች ምክር ቤት ለኮቪድ-19 ወረርሽኝ ተጎጂዎች ድጋፍ ለማድረግ የሚፈቀደውን ረቂቅ ሕግ በዚህ ሳምንት ያጸድቃል ተብሎ እየተጠበቀ ነው። ረቂቅ ሕጉ የአሜሪካን ኢኮኖሚ ሊያሻሽልና በቢሊዮን የሚቆጠር ዶላር በዓለም አቀፍ ደረጃ ለሚደረጉ የጤና ማሻሻያዎች እንዲውል ይረዳልም ተብሏል። የአሜሪካ ድምጽ ዘጋቢዋ ካትሪን ጂፕሰን ዩናይትድ ስቴትስ ለወረርሽኙ እየሰጠች ያለውን ምላሽና ክትባቱ በመላ ሀገሪቱ በፍጥነት እንዲዳረስ እያደረገች ያለውን ጥረት አስመልክቶ የላከችው ዘገባ እንዲህ ተጠናክሯል። ለኮቪድ-19 የሚሰጡ ክትባቶች በዓለም ዙሪያ እየተሰራጩ ባለበትና በዩናይትድ ስቴትስ ብቻ ክትባቱን የወሰዱ ሰዎች 10% መድረሳቸውን ተከትሎ ዲሞክራቶች ወረርሽኙን ለመዋጋት የሚያስችል የተሻሻለ ሕግ ለማውጣት ጥረት ላይ ናቸው። የዲሞክራቱ ወኪል ጂም ማክጋቨርን ረቂቁን የማዘጋጀቱ ሂደት መጠናቀቁን ይገልጻሉ።
አገራችን የኮቪድ-19 ወረርሽኝን ማሸነፍ የምትችልበት ረቂቅ አውጥተን ወደ ፕሬዝደንቱ ለመላክ ዝግጅት ላይ ነን። ይሄ ረቂቅ ህግ ክትባቱ ብዙዎች ጋር እንዲዳረስ፣ ተማሪዎች ደህንነታቸው ተጠብቆ ወደ ትምህርት ቤት እንዲመለሱ፣ የተሻለ ገንዘብ በሰዎች ኪስ እንዲገባና በርካታ ሰዎች ወደ ስራቸው እንዲመለሱ የሚያስችል ነው።
ለኮቪድ-19 ወረርሽኝ ተጎጂዎች ድጋፍ ለማድረግ 1.9 ትሪሊየን ዶላር የሚጠይቀው ረቂቅ ህግ በመቶ ዓመት ውስጥ ያልታየና ድህነትን በመዋጋት የዩናይትድ ስቴትስን ኢኮኖሚ በእጅጉ እንደሚቀይረው ተነግሯል። ሪፐብሊካኖቹ ግን ረቂቅ ህጉ ከወረርሽኙ ባሻገር ያሉ በርካታ ጉዳዮችን ያጠቃልላል ሲሉ ነቅፈውታል። የሪፐብሊካኑ ተወካይ ቶም ኮሌ ይህንን ያሉት
ብዙዎች ይህንን ችግር ተራማጅ አስተሳሰባቸውን የሚያስፈጽም ፖሊሲዎችን ለማውጣት እየተጠቀሙበት ነው ብል ማጋነን አይሆንም።
የስልቶችና ዓለም አቀፍ ጥናቶች ማዕከል ወኪል የሆኑት ጄ ስቴፈን ሞሪሰንን የመሳሰሉ ተንታኝ ባለሙያዎች እንደሚሉት ግን ግዙፍ እርዳታ በአሜሪካ ኢኮኖሚ ላይ ብቻ ሳይሆን በዓለም ኢኮኖሚ ላይም ተጽዕኖ የሚያሳድር ነው።
$1.9 trillion የአሜሪካን ዶላር እንዲሰጥ የሚጠይቀው ረቂቅ ህግ የዓለምን ኢኮኖሚ በአንድ በመቶ ያነቃቃል። ይሄ እጅግ ልዩ መግለጫ ነው። ወረርሽኙ ካደረሰብን ጫና መውጣት ከቻልን ኢኮኖሚያችንን ዳግም መክፈትና በከፍተኛ ሁኔታ ማሳደግ እንችላለን።
ኮቪድ-19 ላደረሰው ጉዳት ለአሜሪካኖች እገዛ እንዲያደርግ ከተጠየቀው ገንዘብ በተጨማሪ ረቂቅ ህጉ 11 ቢሊዮን የአሜሪካ ዶላር ለውጭ እርዳታ እንዲሰጥ ይፈቅዳል። ገንዘቡ በተለይ በታዳጊ ሀገራት በኮቪድ-19 ዙሪያ የሚሰሩ ፕሮግራሞችን ለማጠናከር የሚረዳና ዩናይትድ ስቴትስ ከዓለም አቀፉ ኮቫክስ የክትባት ፕሮግራም ጋር እንድትሰራ የሚያስችል ነው። በፕሬዝዳንት ባይደን አቅራቢነት የተዘጋጀው ረቂቅ ህግ ወረርሽኙ ከጀመረ ጊዜ አንስቶ በምክር ቤቱ የጸደቀ አምስተኛ እርዳታ ሲሆን በቅርቡ የተደረገ ጥናት እንደሚያሳየውም ከአብዛኛው አሜሪካዊ ድጋፍ ያገኘ ነው። ቢሆንም ግን የአሜሪካ ምክር ቤት ወረርሽኙን ለመዋጋት እስካሁን ያወጣው ወጪ ሲታይ ለውጭ የሚደረገውን እርዳታ ለማጽደቅ የተደረገው ጥረት ቀላል አልነበረም። ፕሬዝዳንት ባይደን ረቂቅ ህጉን በዚህ ሳምንት ከፈረሙ በኋላ ዝቅተኛና መካከለኛ ገቢ ያላቸው አሜሪካኖች በነፍስ ወከፍ የ1400 ዶላር ክፍያ በቀናት ውስጥ ያገኛሉ። በካትሪን ጂፕሰን ለተጠናከረው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ጋቢና ቪኦኤ እንደቀጠለ ነው። አሁን ደግሞ የምናልፈው ወደ ሴቶች ነው። ኮቪድ-19 በሴቶች ኑሮ ላይ እጅግ አስከፊ የሆነ ጫና አምጥቷል። በዚህ ዙሪያ የአሜሪካ ድምጽ ባልደረቦች ያጠናቀሩትን ልዩ የዓለም አቀፍ የሴቶች ቀንና ወር ዘገባ የመጨረሻው ክፍል ዛሬ ይቀርባል። ኤደን ገረመው እንደሚከተለው አዘጋጅታለች።
መጋቢት 8 ቀን በዓለም ዙሪያ የሴቶች ጥያቄዎች የሚነሱበትና በአንዳንድ ሀገራትም የተቃውሞ ሰልፎች የሚካሄዱበት ሆኗል። የተባበሩት መንግስታት ድርጅት በየዓመቱ የተለያዩ መሪ ቃሎቶችን በመጠቀም እለቱንና አጠቃላይ ወርሃ መጋቢትን የሴቶች ወር ሆኖ እንዲከበር የፈቀደ ሲሆን ዘንድሮም ሴቶችና አመራር ኮቪድ-19 ባጠላበት ዓለም እኩልነትን ማሳካት በሚል መሪ ቃል ተከብሮ ውሏል። ስለ ኮቪድ-19 ካነሳን ታዲያ በሴቶች ላይ ያሳደረው ተጽዕኖ እጅግ ሰፊ እንደሆነ ይነገራል። ወይዘሮ አልማዝ ነዋሪነታቸው በአዲስ አበባ ከተማ ነበር። የሚተዳደሩትም ለተለያዩ ግብዣዎች የድግስ ምግብ በማዘጋጀት ነበር። ነገር ግን ኮቪድ-19 ከመጣ በኋላ ገበያ በመቀዛቀዙና የቤት ኪራዩን ስላልቻሉት ከአዲስ አበባ መሀል ከተማ ራቅ ባለ አካባቢ ይኖራሉ። አሁንም ቢሆን ራሳቸውን ከኮቪድ-19 እየጠበቁ ስራ ለመስራት እንደሚሞክሩ ነው የሚናገሩት።
ያው ጥንቃቄ ይፈልጋል። ኮቪድ እንደሰለች ያስዝርቅርቅ ሰው ስታገኛ ትጨብጭም፣ ሰው ስታገኛ ትጠጊውም በርቀት ሆነሽ ራስሽን ጠብቀሽ ፈርተሽ ሳሙና ሽጣለ ትታጠቢያለሽ፣ ትሰሪያለሽ፣ ትታጠቢያለሽ፣ ልብስሽ ትቀይሪያለሽ። በቃ በስነ ስርዓት ራስሽን አስወግደሽ ወጥተሽ ወደ ቤትሽ ትገቢያለሽ።
አሁን የስራ ሁኔታ ተቀዛቅዟል። ሰው እንደ ልቡ እንደ ድሮ ድግስ አይደግስም። እንደ ድሮ ተሯሩጦ የመስራቱ እድል እየጠበበ ነው በከተማው ላይ ይባል ነበር። እና እንዴት ነው እስቲ እንደው ያንቺ ሁኔታን ያንቺ ተሞክሮ?
ወይዘሮ አልማዝ የ11ኛ ክፍል ተማሪ አንድ ወንድ ልጅ ያላቸው ሲሆን የስኳር ህመም ተጠቂም ናቸው። በዚህ ሰዓት ገበያ በመቀዛቀሱ ለሚያውቋቸው ጥቂት ግለሰቦች በመስራት አሊያም በድጋፍ እንደሚኖሩ ይናገራሉ።
እኔ እግዚአብሔር የተመሰገነ ይሁን እሄዳለሁ፣ እንቀሳቀሳለሁ። ስራ ደግሞ ቀዝቃዛ ነው፣ ብዙም የለም ነው የሚለው ሰው። እኔ ግን አሁን ያው ኢትዮጵያ በፊት ወጥም ምንም አይሰራም ነበረ። አሁን እንቅስቃሴ ተጀምሮ ችግር አለ ነው የሚለው ሰውም የታመመ ብዙ ሰው አለ ነው የሚለው የሚሉት የሚያወሩት በኮቪድ አውራሉ ታሟል ይላሉ ሞቷል ይላሉ እኔ አላየሁም እኔ በኮቪድ የሞተ ሰው ጋር አልወጣም ጥሩ የለም እኔ አሁን ነው እኮ እንቅስቃሴ ጀመርኩት እንጂ ተቸግረን ያው ምንም የምናገኘው ነገር አለ ያው ስልሽ የተገኘችን በትንሿ እንትን ትያለሽ ህዝብ ልጆቻቸው ተናግራሉ ያገኙ አገኙትን እንትን ብለው ያሳድራሉ ወደ አንደኛ የቤት ስራ እያለበት ችግር ያለበት የሚበላው አቶ የሚያድር ነው ያውም ብዙ ሰው የሚበላውም ልጄን እየሳጣ ብዙ ደንበኞች እየሰጡኝ የቤት ስራ የሚሄድልኝ ሲከፍልልኝ
ኮቪድ-19 በሴቶች ላይ ስላሳደረው ተጽዕኖ የአሜሪካ ድምጽ ያነጋገራቸው የኢትዮጵያ የህግ ባለሙያ ሴቶች ማህበር ዳይሬክተር ወይዘሪት ሌንሳ ቢየና ስለ ተጽዕኖ እንዲህ ያስረዳሉ።
እንግዲህ ኮቪድ በዓለም ደረጃ ምን አይነት ነገሮች ነው በሴቶች ላይ ያመጣው ኢምፓክት ወይም ተጽዕኖ የሚለው ጥናት ስለሚጠይቅ እኛም እንደ ማህበር እያሰራን ያለናቸው ጥናቶች አሉ። የተወሰኑ ጥቃቶች እኛ ጋር የሚመጡ ብዙ ጉዳዮች ስላሉ በተለይ የህግ ድጋፉን ስንሰጥ የሚመጡ ኬዞችን ላይ ተመርኩዘን ጥቃት ስንል ይሄ ፊዚካሊ ወይም የሚደርሰውን ጥቃት ብቻ ነው ብዙ ጊዜ እንደ ጥቃት ብለን ዲፋይን የምናደርግ። ኢኮኖሚም የሳይኮሎጂካልም የአካላዊም ነው አይደል? ትርጓሜው እንደዛ ነው። ስለዚህ ስናየው በሁሉም አቅጣጫ ነው ማየት ያለብን ማለት ነው። ስለዚህ ይሄ የጾታን መሰረት ያደረገ ሴቶች ላይ የሚደርስ ጥቃት ስንል በኢኮኖሚውም ብናየው ለምሳሌ በሀገራችን በተለያዩ ይሄ በተለይ አናሳ ገቢን የሚያስገኙ ስራዎች ላይ የተሳተፉ ያሉ እናቶቻችን እህቶቻችን ለዚህ ምን ያህል ተጋላጮች እንደነበሩ አይ ቲንክ እኮ መገመት ይቀላለው የሚሆነው ምክንያቱም ሰርቪስ ላይ ወይም የአገልግሎት መስጠት ያሉት በርካታ ሴቶች እንደመሆናቸው ያመጣው ተጽዕኖና ጫና እንዳለ መገመት እንችላለን። ከዛም ባሻገር ለምሳሌ አሁን ከኛ ማህበርም አንጻር ከሚመጡ ጉዳዮች አንጻር ለምሳሌ ኢትዮጵያ ውስጥ ኮቪድ በመጣበት ሰዓት ላይ እናረግ የነበረው ምንድን ነው ለትንሽ ጊዜ ፍርድ ቤቶች ተዘግተው ነበረ እና በዛ ጊዜ እንኳን ወደ ማህበራችን ያው ብዙ ሰዎች ስለሚመጡ ኬዝ ይዘው ከፍተኛ የሆነ የልጅ ቀለብ ኢሹ ወይም ይሄ በቤተሰብ መካከል ወይ በፍቺ ሊሆን ይችላል ወይ በተለያየ ምክንያት ቤተሰቡ ተለያይቶም ሊሆን ይችላል በዛ ጊዜ ልጆች ወይም ቤተሰብን ማስተዳደር ያስከማጣት የሚሆኑ ብዙ ጉዳዮች እኛ ጋር ይመጡ ነበር። ለዚህ ከጠቅላይ ፍርድ ቤት ጋር በመነጋገርም ፍርድ ቤቶች ያዩዋቸዋል ከተባሉት ኬዞች መካከል በሴቶች ላይ የቤተሰብ ጉዳዮች እንዲታዩ ጫናን በመፍጠርም በመነጋገርም ችሎቱ ክፍት እንዲሆን የተደረገበት ነገር ነበረ። በዚህ ጊዜ ላይ የሚመጡ ጉዳዮችን ለመቋቋም እንዲያስችል ያው መጠለያዎቻችን ቀድሞም በጣም ብዙ መጠለያዎች አሉን ብለን የምንልበት አይደለም። እንደ ሀገርም የነበረ ከፍተኛ የሆነ ጋፍ ስለነበረ እኛ እንደ ማህበር እዚህ ላይ የሚሰሩ ድርጅቶች አሉና ለአዲስ አበባ ከተማ መስተዳደርም ደብዳቤዎችን በመጻፍና ስፔቶችን እንዲዘጋጁ ከተማ ውስጥ ምናልባት ይሄ ነገር እንደሚባለው እኛም ሌሎች አለማት ላይ እንዳሉት እኛ ጋር የሚመጡ ተጽዕኖዎች ካሉ በጥቃት ደረጃ ስፔቶች የሚያርፉበት ጫናዎችን ስንፈጥር ነበር። ያም ደግሞ ተሰሚነትን አግኝቶ በርካታ ስራዎች ሲሰሩ ነበር። በዚህም ረገድ
በአሜሪካ ድምፅ ዘጋቢዎች ለተጠናቀረ ዘገባ ቆንጆት ታዬና ኤደን ገረሞ ከዋሽንግተን ዲሲ።
ተራክ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ አናዘጋጅ አሉላ ከበደና በሌሎችም ባልደረቦቻችን ስም የምንሰናበታችሁ በቅንብሩ አብሮኝ ቆየው ኤልያስ አስማርና እኔም ሳስተናግዳችሁ ምሽት ስመኝሽ ቆየነን። ነገ በተመሳሳይ ሰዓት ከሌሎች ቅንብሮች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
ሰላም።